ሰላም ወገኖች እንደምን አደራችሁ? እንደምን ዋላችሁ? እግዚአብሔር አምላካችንን እጅግ አድርገን እናመሰግነዋለን። ጥበቃውን አብዝቶልን ደግሞ በሰላምና በሕይወት አንድ ቀን በሕይወታችን ጨምሮልን እንደገና ደግሞ ለዚህ ጊዜ ስላደረሰን እግዚአብሔር አምላክ የተመሰገነ ይሁን። ዛሬ ቀኑ ኦገስት 6 2026 ሐሙስ የቀትሩን የሻሎም የቴሌኮንፈረንስ ፕሮግራም በዚህ ሰዓት በጌታ በኢየሱስ ስም እንጀምራለን። ዛሬ እህታችን መዓዛ ስላልተመቻት ፕሮግራሙን የምመራው ዘመናዊ ነኝ። በቃል የሚያገለግለን ወንድማችን አቶ እንግዳው ብርሃኑ ይሆናለኝ። በዝማሬ እህታችን ፈንታነሽ ነው የተባልኩት፣ ግን አላያትም መስመር ላይ የምትችሉ ተዘጋጁ። ካልገባች መጨረሻ ፕሮግራሙ በጸሎት የምትዘጋልን ደግሞ እህታችን ወይዘሮ የዛብነሽ ትሆናለች። ሁላችሁንም እንኳን ወደዚህ ወደ ሻሎም የቴሌኮንፈረንስ ፕሮግራም በደህና መጣችሁ ማለት ተወዳለሁኝ። ጸሎት እናድርግና ፕሮግራማችን እንጀምራለን። እንጸልይ። በዘላለም ፍቅር የወደድከን እግዚአብሔር አምላካችንና አባታችን ተመስገን ትገርክ እናመሰግናለን። ጥበቃ በስቶልን ደግሞ በሰላምና በሕይወት ሁላችንንም እንደገና ደግሞ ለአዲስ ቀን አብቅተህን በዚህ መስመር እንድንገናኝ ይህንን እድል ስለሰጠህን ተመስገን ጌታ ሆይ እናመሰግናለን። አባታችንና አምላካችን እኛ ደካሞችና ኃጢአተኞች ሆነን ሳለ ሁሌ አንተ በምህረትህ ይቅር ስለምትለን የንስሐ ጊዜ ስለምትሰጠን ለህይወታችን ደግሞ የሚያስፈልገንን ነገር ሁሉ ለምድራዊም ሆነ ደግሞ አሁን ለሰማይ ቤት ምን የሚያበቃንን በቃልህ እያበረታህን እያስተማርከን ስላለህ ለዚህ መስመር ደግሞ እጅግ አድርገን እናመሰግንሃለን። ለፈቃደኛ አገልጋዮችም እንደዚሁ ጌታ ሆይ ፈቃደኛ ልብ ሰጥተሃቸው ለእኛ በረከት፣ ለአንተ ደግሞ አገልጋይ ለሆኑት ለወገኖቻችን ሁሉ ተመስገን እናመሰግንሃለን። በዚህ ሰዓት ደግሞ በዚህ መስመር የተገናኘ ነው ጌታ ሆይ አንተን ለማምለክ ነው እና አባታችን ሆይ ፈቃድ ሆኖ በእያንዳንዳችን ልብ አንተ እንድትገባ መንፈስ ቅዱስ እንዲያስተምረን ተናጋሪውንም ሆነ በሌላም ዘርፍ ሁሉ የሚያስተምሩ የሚያገለግሉንን በጸሎት በዝማሬ ጉባኤውንም ሁሉ ጌታ ሆይ በተለየ መንገድ በዚህ ቀን አንተ አብረህን እንድትሆን እንድትገናኘን እንድትባርከን ሁለመናችን አንተ እንድትረከብ ሀሳባችን ሰርቆ ቃልህን እንዳንማር እንዳናስተውል የሚያደርግ የሰይጣን መንፈስ ሁሉ ከኛ እንዲርቅና ለዛሬው ቀን ያዘጋጀህልን ማስተዋል እንድንችል በሰማነው መኖር እንድንችል አንተ እንድትረዳን የለምንሃለሁ። ስለ ሁሉም ነገር ተመስገን፣ ተባረክ። በዚህ ጊዜ ደግሞ በተለያየ መንገድ የጸሎት አደራ ሰጥተውን የምንጸልይላቸው የታመሙትን ወገኖቻችን እነ ሊዲያን እነ ጋስትርማን እንደዚሁም እናቶቻችን ሁሌም የሚያማቸውን ሁሉ ጌታ ሆይ አንተ በምህረትህ እንድትጎበኝልን በዚህ ሰዓት እንለምናሃለን። ጌታ ሆይ ቀናችንን አንተ ባርክ፣ ጸሎታችንም ደግሞ ስለምትሰማን ተመስገን። ሕያውና ቅዱስ በሆነው በጌታ በኢየሱስ ስም አሜን። እሺ፣ እዚህ ቀጥለን የዝማሬ ጊዜ ነው የሚኖረን። ፈንታነሽ ያለች አልመሰለኝም። ፈቃደኛ ሰው በመዝሙር የሚያገለግለን ጠይቃለሁ። ተባረኩ። የሚዘምር እኔ መዝሙር መጽሐፍ የለኝም። መኪና ውስጥ ሆኜ ነው እየመራሁት ያለሁት። እኔ ዘምራለሁ። ተባረኪልኝ ጌታ፣ ተባረኪ። ዘምሪልኝ።
እሺ፣ ከዚህ በፊት ለእግዚአብሔር ክብር ዘምር ያለው እና እግዚአብሔር ቃል ሁሌ ማያልፍ ስለሆነ ድጋሜ ዘምረዋለሁ። ስለማይነገር ስጦታው እግዚአብሔር ይመስገን። ስለማይቆጠር ስጦታው እግዚአብሔር ይመስገን። ስራችንን ሰርቶልናል፣ ታላቅነቱን አየነው። ለካ እስከ አንጀቱ ወዶናል፣ ጌታ ኢየሱስ ፍቅር ነው። ስለማይነገር ስጦታው እግዚአብሔር ይመስገን፣ ስለማይቆጠር ስጦታው እግዚአብሔር ይመስገን። ስራችንን ሰርቶልናል፣ ታላቅነቱን አየነው። ለካ እስከ አንጀቱ ወዶናል፣ ጌታ ኢየሱስ ፍቅር ነው። በምን ማይረቡ መነሲያ ተብለን በወራዳ ስፍራ ተጥለን ወድቀን፣ ወዮ ጠፋ ስንል ሲናፍቀን ፊትህን፣ በጆራችን ገባ አጽናኙ ድምፅህን። ስለማይነገር ስጦታው እግዚአብሔር ይመስገን፣ ስለማይቆጠር ስጦታው እግዚአብሔር ይመስገን። ስራችንን ሰርቶልናል፣ ታላቅነቱን አየነው። ለካ እስከ አንጀቱ ወዶናል፣ ጌታ ኢየሱስ ፍቅር ነው። ሰው ለዘመድ ሲባል ፊት አይቶ ያደላል፣ የተማመኑበት በአንድ ቀን ይክዳል። እግዚአብሔር ግን ልብን ያያል የሁሉን ሰው፣ የምስኪኖች አምላክ ምስጋና ይድረሰው። ስለማይነገር ስጦታው እግዚአብሔር ይመስገን፣ ስለማይቆጠር ስጦታው እግዚአብሔር ይመስገን። ስራችንን ሰርቶልናል፣ ታላቅነቱ ያየነው። ለካ እስከ አንጀቱ ወዶናል፣ ጌታ ኢየሱስ ፍቅር ነው። እጅግ ደስ ብሎናል ከውድቀት ሲያነሳን፣ ሰው ጥሎ የረሳን እርሱ ግን ሳይረሳን፣ ምርኮን ማረከና ስጦታውን ሰጠን። ውለታው ብዙ ነው ኢየሱስ ይመስገን፣ ስለማይነገር ስጦታው እግዚአብሔር ይመስገን፣ ስለማይቆጠር ስጦታው እግዚአብሔር ይመስገን። ስራችንን ሰርቶልናል፣ ታላቅነቱን አየነው። ለካ እስከ አንጀቱ ወዶናል፣ ጌታ ኢየሱስ ፍቅር ነው። ከአንጀቱ ወዶናል፣ ምንም አላስቀረም። ከዚህም የሚበልጥ ፍቅር ከቶ የለም። ለወገኑ መዳን በመስቀል ደቀቀ፣ ስራችንን ሰርቶ እርሱ አጠናቀቀ። ስለማይነገር ስጦታው እግዚአብሔር ይመስገን፣ ስለማይቆጠር ስጦታው እግዚአብሔር ይመስገን። ስራችንን ሰርቶልናል፣ ታላቅነቱን አየነው። ለካ እስከ አንጀቱ ወዶናል፣ ጌታ ኢየሱስ ፍቅር ነው። ስለማይቆጠር ስጦታው እግዚአብሔር ይመስገን፣ ስለማይቆጠር ስጦታው እግዚአብሔር ይመስገን። ስራችንን ሰርቶልናል፣ ታላቅነቱን አየነው። ለካ እስከ አንጀቱ ወዶናል፣ ጌታ ኢየሱስ ፍቅር ነው። አሜን
አሜን አሜን። እግዚአብሔር ይባርክሽ፣ ጌታ ጸጋውን ያብዛልሽ። አሜን። እግዚአብሔር የተመሰገነ ይሁን። በብዙ ስጦታ ሁሌም ስለሚባርከን ጌታ ይመስገን። ለዚህ ዝማሬ እግዚአብሔርን እናመሰግናለን። እሺ፣ አሁን እዚህ ቀጥሎ ደግሞ እግዚአብሔርን የህይወት ቃል እንሰማለን። የዛሬውን ምስት እንግዳው ይሆናል። አጎት እንኳን ደህና መጣህ። አሁን መስመሩ እናንተ ቀጥል።
ይቅርታ ሳጨርሽ ገባሁ።
ነው ነው ጨርሻለሁ ጨርሻለሁ።
ይሰማል?
አዎ ይሰማል።
ውጭ የሚገባ ድምፅ ካለ እንድትነግሪኝ። አሁን ደህና ነው፣ የሚገባ ነገር የለም ማለት
የለም።
እሺ፣ ጥሩ ጥሩ። ተባረኪ፣ አንቺም ጌታም ተባረኪ ስለመልካሙ መዝሙር። አዎ ክርስቶስ ፍቅር ነው። የእግዚአብሔር ስጦታ አያልቅም፣ እንደ ሰው አይደለም። ስለ መልካሙ መዝሙር ተባረኪ። እንደምንሰነበታችሁ፣ እንደምን አደራችሁ፣ ዋላችሁ፣ አረፈዳችሁ። ዛሬ መደበኛ አገልግሎት ጊዜ አይደለም። እንደዚያ በሆነበት ጊዜ እየተማርንበት ያለ አንድ መጽሐፍ ከእሱ እየተማርነው ያለ ነው። አሁን 19ኛው ምዕራፍ ደርሰናል። የመጽሐፉ ስም ነቢያትና ነገሥታት ይላል። ምዕራፍ 17 እና 18ን 17 ስለ ኤልሳ መጠራት ኤልያስ ስራውን እያገባደደ ስለሆነ ምትክ ስለሚያስፈልገው እግዚአብሔር አዞት ኤልሳን እንደጠራው ኤልሳ ደግሞ ያለመወላውን እንደተከተለው ነው እና እሱ እያሰለጠነው የእሱ ታዛዥ ሆኖ መጨረሻ በሚያደርግበት ጊዜ ስራውን ተረክቦ የመጀመሪያውን ታምር የሰራው በኤልያስ በርኖስ ወይም መጎናጸፊያ ዮርዳኖስን ባህር ሲመታ ተከፈተለት እና የ17ኛው ምዕራፍ የመጨረሻ አረፍተ ነገር ምን ይላል? ስለዚህ ኤልሳ የኤልያስን ቦታ ወሰደ። በንዑስ ነገር ታማኝ በመሆኑ በአብይ ነገሮች ላይ ታላቅ ኃላፊነት ተሰጠው ይላል እና ደርሶ እንዲሁ የተረከበ አይደለም። የእሱ ታዛዥ ሆኖ እንዲያውም እንዳይለየው ፈልጎ በሚሄድበት ጊዜ እየተከተለ ተመለስ ሲለው ወይም አብሮ ለመሄድ አስቦ ይሆን ወይም እንዳይለየው ፈልጎ ይሆን በጣም ተጨንቆ ይከተለው ነበር። እሱም ተደብቆ ሊሄድ ይሆን እንዴት እንደሆነ አይታወቅም፣ እንዲከተለው አልፈለገም። ነገር ግን መጨረሻ እምቢ ስላለው አብሮ ሲሄድ የሚፈልገውን ነገር ጠየቀው እና መንፈስን እጹፍ ድርብ አድርገህ ስጠኝ ሲለው አይ ነው ከጸለይ ስወጣ ሳርግ ካየኸኝ ይፈጸም ብለህ ነገሩ አስቸጋሪ ነገር ነው፣ ግን ካመን ማለት ነው ይሰጣል ተብሎ መንፈሱን ተቀብሎ እንደተመለሰ ነው። ከዚያ በ18ኛው ምዕራፍ ስራውን ተረክቦ የመጀመሪያውን ታምር ሁለተኛውን ታምር እንደሰራ በሽታ የሚሰጥ ውሃ ነበር ምንጭ፣ ያን ምንጭ ፈውሶ የሰላም ውሃ እንዳደረገው ለሰዎች ጤና ተስማሚ እንደሆነ እና ጨው ነው የጨመረበት። ምሳሌያዊ ነው። እግዚአብሔር ክርስቶስ እኛን ተከታዮችን የዓለም ጨው ናችሁ ብሎ በሰጠው ምሳሌያዊ ነገር ነው የተሰራው ያ ነገር እና የመጨረሻው አረፍተ ነገር ምን ይላል? በዚህ ምዕራፍ ደግሞ የእግዚአብሔር ቃል የገነት ምንጭ ሕይወት ውሃ ጉድጓድ ከሊባኖስ ሰሚፈስ ወንዝ ነው። የእግዚአብሔር ቃል የተመሰለ ነው ያ ውሃ። እንግዲህ የሰላም ውሃ የሆነው በጨው ተጨምሮበት የተፈወሰ ማለት ነው። እና በእነዚህ ሁለት ምዕራፎች ባጭሩ ይህን የተማርነው ዛሬም ስለ ኤልያስ ታሪክ ነው የምንቀጥለው። በ19ኛው ምዕራፍ የሰላም ነቢይ ይላል ርዕሱ። እንደምታዩት ምዕራፉን ስንጀምረው የሰላም አይመስልም፣ ነገር ግን ስንቀጥል ሁኔታው እየተገለጸ ይሄዳል። ይህን ምዕራፍ ከመጀመራችን በፊት እንጸልይ። በሰማይ ያለህ አባታችን እናመሰግናለን፣ በየጊዜው ከቃልህ እንድንማር ጊዜና መብት ስለምትሰጠን ዛሬም ከወገኖች ጋር ይህን ቃል ሳካፍል አንተ በእኔ በኩል ሆነ ተናገራቸው። የምንሰማውንና የምናሰማውን ደግሞ ከስራ ላይ አውለን ያ እውነተኛ የአንተ ተከታዮች መሆናችን እንድንመሰክር። በትንሽ የታመነ በታላቅ የታመነ ይሆናልና ስራችን እየጨመረ ከቀን ወደ ቀን በአንተ አማካይነት በመንፈስ አማካይነት ታላቅ ስራዎች እንዲሰሩ ነፍሳት እንዲድኑ እኛም በበለጠ ወደ አንተ እንድንቀርብ እርዳን። የምንሰማውንና የምናነበው እንድናስተውል አንተ እርዳን። አብረህን ነውን በየቀኑ የምታደርገው ቸርነት አይለየን። አሁንም ደግሞ የቀረውን ፕሮግራም ባርክ፣ ስለ ስምህ አሜን። እንዳልሁት ርዕሱ የሰላም ነቢይ ይሆን ይላል። ላምቦ በአንድ አንጻር ሲታይ የኤልሳ ስራ ከኤልያስ ስራ ለየት ይላል። ይህንን የተመደበበት ስራ ውግዘትና ፍርድ ነበር። ስራው የግሰት ተግሳጽ ድምፅ ነበር። ንጉሱንና ህዝቡን ከክፉ ስራቸው ተመለሱ ማለት ነበር። የኤልሳ ስራ ግን የሰላም መልእክት ነበር። የእርሱ ስራ ኤልያስ የጀመረውን ስራ በበለጠ ማበረታት ነበር። ህዝቡን ወደ እግዚአብሔር መንገድ ለማመላከት ነበር። ከህዝቡ ጋር የግል ግንኙነት መሰረተ። በነቢያት ልጆች ተከቦ የታምራት የፈውስና የደስታ አገልግሎት አበረከተ ይላል። እንግዲህ ከዚህ ይሄን አንቀጽ ስናነብ ምናልባት የሚቀጥለውን አንቀጽ ስናነብ የሰላም ነቢይ መሆኑ እንዴት ነው ሊያሰኘን ይችላል። ኤልሳ ለስላሳና እግር መንፈስ ያደረበት ሰው ነበር። ነገር ግን ካስፈለገ ደግሞ ወደ ቤቴል ሲሄድ እግዚአብሔርን የማይፈሩት ወጣቶች ሲቀልዱበት እንዳደረገው ሁሉ ጨካኝ ሊሆን ይችላል ይላል። እነዚህ ወጣቶች የኤልያስን ማድረግ ሰምተው ነበር። ታዲያ ድርጊቱን መቀለጃ ሊያደርጉት ፈለጉ። ኤልሳን አንተ መላጣ ከዚህ ጥፋ፣ አንተ መላጣ ከዚህ ጥፋ አሉ። ሲሰድቡት በመንፈስ ተነሳስቶ ረገማቸው። ከዚያ የእግዚአብሔር ፍርድ ወረደባቸው። መጽሐፉ ምን ይላል? ከዚያ ከዱር ውስጥ ሁለት አንበሳዎች ወጥተው 42ቱን ቆራረጧቸው ይላል። አዎ ሲያስፈልግ ተግሳጽ ያስፈልጋል። እነዚህ ወጣቶች ስራውን ሊያደናቅፉ በስድብ ተቀበሉ። ጌታው ስለሄደም የጌታውን ማድረግ እንደ ቀል መቀለጃ አድርገው በእግዚአብሔርና በነቢዩ ላይ አፌዙ። ዋጋቸውን አገኙ ማለት ነው። ኃጢአት ዋጋ ያስከፍላል። በነገራችን ላይ ይህ ምዕራፍ የተመሰረተው በሁለተኛ ነገሥት ምዕራፍ 4 ላይ ነው። ታሪኩ የተመሰረተው ኤልሳ ስድቡን እንዳይቀጥል ባያደርግ ኖሮ ህዝቡን በዚያ በችግር ጊዜ እንዲያስተምርና እንዲመክር የተሰለፈበት ስራው ይደናቀፍ ነበር። ይህ ጽኑ ቅጣት የታየበት ሁኔታ በህይወቱ በሙሉ እንዲከበር ረዳው። ለአምሳ ዓመታት በቤቴል በር ሲወጣና ሲገባ ኖረ። በሀገሪቱ በሙሉ ባለጌዎች ባሉበት ቦታ ሁሉ ተመላለሰ። ከዚያ በኋላ ግን ማንም አላፈዘበትም። ከሰራዊት ጌታ የተቀበለውን ኃላፊነቱን ስልጣኑንም ማንም አላቀለለበትም። ደግነት ወሰን አለው ይላል። ደግነት ወሰን አለው። ስልጣን አንዳንድ ጊዜ በጽኑ እጅ ካልተያዘ ብዙዎች በቀልድና በዋዘኝነት ሊያዩት ይችላሉ። በባለስልጣናትና በወላጆች ዘንድ ለልጆች የሚደረገው ደግነት የሚመስልና ማሞላቀቅ ወደ ጥፋት ያደርሳል እንጂ አይጠቅማቸውም። እያንዳንዱ ቤተሰብ ጥብቅነት፣ ውሳኔ ማሳየትና አዎንታዊ ተግባራትን በወጣቶች ላይ መጠባበቅ አለበት ይላል። እዚህ ላይ ለወላጆች ምክር ነው የሚሰጠው። እንግዲህ ልጆች ከቤታቸው ወላጆቻቸውን የሚያከብሩ እግዚአብሔርን የሚፈሩ ካልሆኑ ውጭ ሲወጡ የሚያሳዩት ያው ከቤት የሚያሳዩት ነገር ነው። ስለዚህ በወላጆች ላይ ልጆችን በግብረ ገብ ኮትኩቶ ማሳደግ ትልቅ ኃላፊነት መሆኑን እየጠቀሰችልን ነው ከዚህ ላይ ደራሲዋ። እና ይሄ ኃላፊነት በወላጆች ብቻ ሳይሆን በጎረቤቶች፣ በአስተማሪዎች፣ በቄሶች፣ ማንኛውም ከልጆች ጋር ግንኙነት በአስተማሪዎች፣ ማንኛውም ከልጆች ጋር ግንኙነት ባለው ሰው ኃላፊነት ያለበት ነው። በሀገራችን መልካም ባህል አለን። አሁን አላውቅም፣ በፊት ግን ወላጆች ብቻ አይደለም ልጆቻቸውን የሚያባሉት፣ ጎረቤቶች፣ አክስቶች፣ አጎቶች፣ ሌሎችም አዋቂዎች ልጆችን እየቀጡ እየገሰጹ እየመከሩ በፍቅር ከወላጆች ጎን ሆነው ያሳድጓቸዋል። ጎረቤቶች አንድ ልጅ የጎረቤት ቢቀጡ ወላጆች ለምን ቀጣቸዋቸው ብላ አይቆጡም። እንደ ዛሬው አይደለም። ዛሬ ልጆች መብታችን ነው እያሉ እንኳን እና ጎረቤት ሊቀጣቸው የወላጆቻቸውን ቅጣት ተግሳጽ የሚያቃልሉበት ጊዜ ነው እና ጊዜው መጥፎ ስለሆነ በዚያም አኳያ የወላጆችን ብርታትና ጸሎት በጣም ያስፈልጋል ማለት ነው። ኤልያስን ያቆብ ወጣቶች ያልነበራቸው አክብሮት ወጣቶች ሁሉ ሊኖራቸው ይገባል። እያንዳንዱ ልጅ የእግዚአብሔርን ማክበር እንዳለ እግዚአብሔርን ማክበር እንዳለበት ሊማር ይገባዋል። የእግዚአብሔር ስም በቀላሉ ወይም በግዴለሽነት ሊነሳ አይገባውም። መላእክት እንኳን ስሙን ሲያነሱ ፊታቸውን ይሸፍናሉ። ታዲያ እኛማ የወደቅንና ኃጢአተኞች ስሙን በከንፈራችን ስናወሳ ምን ያህል ክብር ማሳየት አለብን? የእግዚአብሔር ወኪል የሆኑት እንደ ቀሳውስት፣ መምህራንና ወላጆች የመሳሰሉት ሊከበሩ ይገባቸዋል። እነዚህ ለእግዚአብሔር እንዲሰሩና እንዲናገሩ ኃላፊነት የተሰጣቸው ናቸው። እነርሱ ሲከበሩ እግዚአብሔርም ይከበረ ማለት ነው። እንግዲህ ከዚህ ላይ ደግሞ ሰውን የሚያስከብረው ምግባሩ ነው እና ኃላፊነት አለኝ ብሎ ወላጅ ነኝ ብሎ ግድ አክብሮ እያለ ራሱ ወይም ራሷ ግን መልካም አርአያነት ካላሳየች የምትናገረው ቃል ወይም የምናገረው ቃል ክብደት አይኖረውም። ስለዚህ እንዲያውም ከቃላችን ይልቅ ተግባራችን ለልጆች ሊመሰክሩ ይችላል። ለጎረቤቶችም ቢሆን ለማንኛውም ሰው ቢሆን ምንድን ነው የሚለው? እናንተን አይተው የሰማዩን አባቴን እንዲያከብሩ እርስ በርሳቸው ተዋደዱ፣ እኔን ምሰሉ ነው የሚለው። ስለዚህ እኛ የማናደርገውን ለልጆችም ሆነ ለሌላ ሰዎች አድርጉ ማለት ከግብዝነት ይቆጠራል። ስለዚህ እርግጥ ይከበራሉ፣ ግን ሰዎች ደግሞ ራሳቸውን የማስከበር ግዴታ ወይም ኃላፊነት አለባቸው ለማለት ነው። ትህትናም ከመንፈስ ቅዱስ ስጦታዎች አንዱ ስለሆነ መኮትኮትና ማደግ አለበት። ተፈጥሮን የማለዘብ ኃይል አለው። ያለ እርሱ ሁኔታዎች ሊሻክሩ ይችላሉ። የክርስቶስ ተከታዮች ነን እያሉ ጎርባጦች፣ ጠካኞችና ባለየዎች ከሆኑ ስለ ኢየሱስ የሚያውቁት ነገር የለም ማለት ነው። ምናልባት ቁም ነገረኝነት ቅኖች ሊሆኑ ይችላሉ። ነገር ግን ቁም ነገረኝነትና ቅንነት ርኅራኄና ትህትና ካልተጨመረባቸው ዋጋ የላቸውም። የኤልሳዕ ርኅራኄ በእስራኤሎች ላይ ምን ያህል የአዎንታ ተጽዕኖ እንዳሳደረ በሱኒም ይኖረ ከነበረ አንድ ቤተሰብ ጋር የነበረው መልካም ወዳጅነት ማስረጃ ሊሆን ይችላል። በመንግስቱ ላይ ሲመላለስ አንድ ቀንም እንዲህ ሆነ። ኤልሳ ወደ ሱኑም አለፈ። በዚያም ታላቅ ሴት ነበረች፣ እንጀራ ይበላ ዘንድ የግድ አለችው። በዚያም ባለፈ ቁጥር እንጀራ ሊበላ ወደዚያ ቤት ይገባ ነበር። የቤቱም መቤት ኤልሳ ቅዱስ የእግዚአብሔር እንደሆነ አወቀች። ለባሏም እንዲህ አለች፣ ትንሽ ቤት በሰገነት ላይ እንስራ፣ በዚያም አልጋ፣ ጠረጴዛ፣ ወንበርና መቅረዝ እናኑርለት። ወደኛም ሲመጣ ወደዚያ ይገባል። በመጣ ቁጥር ኤልሳ እያመሰገነ በዚያች ቦታ ያርፍ ነበር። የሴትየዋንም ደግነት እግዚአብሔር ዝም ብሎ በጽሞና አላለፈውም፣ ልጅ አልነበራትምና። አሁን እግዚአብሔር ደግነቷን በልጅ ካሳት ይላል። እዚህ ላይ ደግሞ የምንማረው አገልግሎት ወንጌልን መስበክ ብቻ አይደለም፣ ወንጌልን የሚሰብኩትን አገልጋዮች ደግሞ መደገፍም የእነዚያ የአገልጋዮች አባር ተባባሪ መሆን የወንጌልን መካፈል ወይም መሰራጨት እየረዳን ነው ማለት ነው። በምንችለው መንገድ በገንዘብም ሆነ ይቺ ሴትዮ እንዳደረገችው ወንጌላውያንን ወይም ደግሞ አገልጋዮችን በማስተናገድ በመደገፍ የእግዚአብሔርን ስራ ማካሄድ እንችላለን ማለት ነው። እግዚአብሔር ደግሞ ደግ ነውና ደግ የሚያደርጉትን በሰማይ ብቻ አይደለም ዋጋቸውን የሚሰጣቸው፣ በዚህ ምድርም ደግነት ጥሩ ዋጋ ያስገኛል። አንዳንዴ ከቂልነት ሊቆጠር ይችላል። ይሄ ሰው ይቺ ሰው ዝም ብላ ገንዘቧን ታባክናለች፣ ይሄ ሰው ይቺ ሰው ዝም ብላ ጊዜዋን ታባክናለች የሚሉ አመተኞች አይጠፉም። ነገር ግን ደግነት ከማድረግ ይሄ ሊከለክለን አይገባም። በመንፈስ ተመርተን በጸሎት ካደረግነው የሰዎች አባባል የሰዎች አነት የምናደርገውን ነገር ከምናደርገውን ሊያግደን አይገባም። ብዙ አመታት አለፉ። ልጁ ከአጋዦች ጋር እንግዲህ የልጁ ተወልዷል ማለት ነው። በአጭሩ አልፈን ታሪኩን የምናየው ሴት መካኗ ልጆች ልጅ ወለደች፣ አደገ፣ ወደ እርሻ ለመሄድ በቃ ማለት ነው። ትንሽ ልጅም ቢሆን አባቱን እና የአባቱን ሰራተኞች ተከትሎ ወደ እርሻ ለመሄድ እድሜው ደረሰ ማለት ነው። አባቱንም ራሴን አለ። ልጁ ታመመ ማለት ነው። አባቱም አንዱን አሽከሩን ልጁን ወደ እናቱ እንዲወስደው አዘዘ። አንስተም ወደ እናቱ ወሰደው። በጉልበቷም ላይ እስከ ቀትር ድረስ ተቀመጠ፣ ሞተም። ወጣቱን በእግዚአብሔር አልጋ ላይ አጋደመችው። በሩንም ዘግታ ወጣች። በዚያም በጭንቅ ጊዜ ሱናማየቷ ለእርጋታ ወደ ኤልሳዕ ለመሄድ ወሰነች። ነቢዩ ያን ጊዜ በቀርሜሎስ ተራራ ላይ ነበር። ሴትየዋ አሽከሯ አስከትላ ወዲያውኑ ተነሳች። የእግዚአብሔር ሰው ከሩቅ ባያት ጊዜ ሎሌውን ገያዝን እንሆ ሱናማየቷ ትቀበላትም ዘንድ ሩጥና በደህናሽ ነውን በላት አለው። አሽከሮ የታዘዘውን አደረገ። ነገር ግን ሐዘንተኛዋ ሴት የደረሰባትን ኤልሳን እስክታገኝ ድረስ አልተናገረችም። የደረሰባትን ጉዳይ ከሰማ በኋላ ኤልሳ ገያዝን ወገብን ታጠቅ፣ በትሬንም በእጅ ይዘህ ሂድ፣ ሰውንም ብታገኝ ሰላም አትበል፣ እርሱም ሰላም ቢልህ አትመልስለት፣ በትሩን በሕፃኑ ፊት ላይ አኑርም አለው። ነገር ግን ድምፅም ሆነ ወይም ማሰማት አልነበረም። እርሱም ተመልሶ ሲገናኘው ሕፃኑ አልነቃም ብሎ ነገረው። እዚህ ላይ ኤልሳ ይሄን ለምን እንዳደረገ እንጃ። ምናልባት ለዚህ ወጣት እድል ለመስጠት ሲሆን አገልግሎትን ለማገልገል ወይም ደግሞ በሱ ፈንታ ሆኖ የታምር እንዲፈጽም እድል መስጠት ሲሆን ላከው። ነገር ግን የወጣት ጌታው ወይም ደግሞ መምህሩ ያደረገው ያዘዘውን ቢያደርግም ምንም ሊሰራ አልቻለም እና ከቤት ሲደርሱ ኤልሳ የሞተው ልጅ ወደ ነበረበት ሄደና ገብቶም በሩንም ከሁለት በኋላ ዘጋ። ወደ እግዚአብሔርም ጸለየ። መጥቶም በሕፃኑ ላይ ተኛ። አፉንም በአፉ ላይ፣ አይኑንም በአይኑ ላይ፣ እጁንም በእጁ ላይ አድርጎ ተጋደመበት። የሕፃኑም ገላ ሞቀ። ተመልሶም በቤት ውስጥ አንድ ጊዜ ወዲያና ወዲህ ተመላለሰ። ደግሞም ወጥቶ ሰባት ጊዜ በሕፃኑ ላይ ተጋደመ። ሕፃኑም አይኖቹን ከፈተ። ገያዝን ጠርቶ ኤልሳ እናቷን ነይ በላት አሉ። ወደ እርሱም በገባች ጊዜ ልጅሽን አንስተሽ ውሰጂ አላት። ገብታም በእግሯ አጠገብ ወደቀች፣ በምድር ላይ ተደፋች፣ ልጇንም አንስታ ወጣች ይላል። ምን አይነት ታምር ነው? የሞተ ሰው ሲነሳ ኤልሳ በእግዚአብሔር ታምኖ ያደረገውን አድርጎ ጸልዮ ይሄ ልጅ እንዲነሳ አደረገ። እግዚአብሔር ረዳ፣ እግዚአብሔር አስነሳው ማለት ነው። እሱ አይደለም ያስነሳ። እርግጠኛ ነኝ እሷ ይህን ሳይነግራት አልቀራም። እግዚአብሔር ነው ያደረገ። ወደቀች በእግሩ ላይ። ባለፈው ሊስትራን በተባለ ቦታ በርናባስና ጳውሎስ ሲሰብኩ እነዚያ ሰዎች ወይም ደግሞ ሽባውን እግሩ እንዲበረታና እንዲቆም ሲያደርጉ አማልክት መስለዋቸው ሰገዱላቸው። ጳውሎስና በርናባስ ደነገጡ። ምናልባት ከዚህ ላይም አላላት አልተጻፈም እንጂ ስትሰግድለት ለእግዚአብሔር እንድትሰግድ ሳያስረዳት አልቀረም። ከግብ ላይ ወደቀ ይችላል እና የሚያስረዳ ምንድን ነው? እግዚአብሔር በዚሆን አንድ ስራ መልካም ስራ ስንሰራ የስራው ትልቅም ታናሽ የሚሆን እውቅናውን ለእግዚአብሔር መስጠት እንዳለብን በማንኛውም ሁኔታ ባለ የምንሰራውን ሁሉ እንድንሰራ የሚረዳ እግዚአብሔር መሆኑን በዚያ አጋጣሚ ለሰዎች እግዚአብሔርን ከፍ ከፍ ማድረግ አለብን። እውቅናውን ለራሳችን ወስደን የእግዚአብሔርን ክብር መሻማት እንደሌለብን ነው። የሴትዮዋ እምነት እንዲህ ሆኖ ተካሰ። የህይወት ሁሉ ምንጭ የሆነው ክርስቶስ ልጇን መለሰላት። አሁን እንዳለው ክርስቶስን ያስነሳው እንደዚሁም የእርሱ ታማኝ ተከታዮች በመምጣቱ ጊዜ ከሞት ድል ይመታል፣ ይሸነፋል። መቃብሮችም የዋጡትን ይተፋሉ። ያኔ ሞት የቀማቸውን ተከታዮቹን ልጆች ይመልስላቸዋል። እግዚአብሔር እንዲህ ይላል፣ በዋይታና የመራራ ለቅሶ ድምፅ በራማ ተሰማ። ራሔል ስለ ልጆቿ አለቀሰች፣ መጽናናትም እምቢ አለች። እግዚአብሔር እንዲህ ይላል፣ ድምፅሽን ከልቅሶ ዓይንሽንም ከእንባ ከልኪ፣ ለስራሽ ዋጋ ሆኗልና ከጠላትም ምድር ይመለሳሉ። በፍጻሜም ተስፋ ላይ ይላል እግዚአብሔር፣ ልጆችሽ ወደ ዳርቻቸው ይመለሳሉ። ዕብራውያን 31:15-17 ይሄ እንግዲህ ስለ ትንሣኤ ነው የሚናገሩ። በትንሣኤ ጊዜ የሞቱ ተነስተው ሞት ተሽሮ ሞት ተሸንፎ የልጆቹ ከእግዚአብሔር ጋር ለዘላለም ይነግሳሉ። የዚህ ልጅ መነሳትም ምሳሌነቱ እንደዛው ነው። መጽሐፍ ቅዱስ ምሳሌያዊ ነው። የሚደረገው ነገር ሁሉ የሚያመለክተው ወደ ክርስቶስ ነው። የክርስቶስን መሞት፣ የክርስቶስን መነሳት፣ በመጨረሻም ሁለተኛ መምጣት እና የዘላለም መንግስት ማቋቋሙ የሚነግር ነው። እያንዳንዱ የመጽሐፍ ቅዱስ ታሪያ አንዳንዱ ግልጽ ይሆናል፣ አንዳንዱ ግን ላናስተውለው እንችላለን። ግን ከዘፍጥረት እስከ ራዕየ ዮሐንስ ድረስ ያለው መጽሐፍ ቅዱስ ወደ ክርስቶስ ነው የሚያመለክተው እና እዚህ ላይም ይሄ ምሳሌነቱ ክርስቶስ በመጨረሻ ሙታን እንደሚያስነሳና ሞት ድል እንደሚሆን ትልቅ ታላቁ ተስፋ ታላቅ የተከበረው ተስፋ ይላል መጽሐፍ እና መጨረሻ ሁላችንም አላማ እና የሁላችን መዳረሻ እሱ እንዲሆን ነው የምንፈልገው። የክርስትና ዋና አላማውም እንደሱ ነው። ስለዚህ የምናየው የምናነበው ማንኛውም ድርጊት ምሳሌያዊ ነው፣ ወደ ክርስቶስ ያመላክተናል ማለት ነው። ስለ ሙታን ስናዝን ኢየሱስ በዘላለም ተስፋ ያጽናናናል። ከሲኦል እጅ አታደጋቸዋለሁ፣ ከሞትም እቤዣቸዋለሁ። ሞት ሆይ ቸነፈር ወዴት አለ? ሲኦል ሆይ ማጥፋት ወዴት አለ? ሆሴዕ 13:14 ሕያው እኔ ነኝ፣ ሞቼ ነበር፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የወጥመድ መክፈቻ አለኝ። ራእይ 1:18 በመላእክ አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ የሞቱ አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ይሁን የምንቀረው ጌታን በአየር ለመቀበል ከእርሱ ጋር እንሆናለን። አንደኛ ተሰሎንቄ 4:16-17 እንደ መድኃኒታችን እንደ ክርስቶስ ኤልሳ የእርሱን አርያ አስቀድሞ በማመልከት ማስተማርና መፈወስን አጣምሮ ይሰራ ነበር። ረዥምና ፍሬያማ በሆነው የአገልግሎቱ ዘመን ሁሉ የትምህርትን አስፈላጊነት በነቢያት ትምህርት ቤት አማካይነት ሲያሳይ ኖረ። በእግዚአብሔር እርዳታ መልእክቱ ከእግዚአብሔር የመጣ መሆኑን ለወጣት ተማሪዎቹ በግልጽ አስረዳ። በማያጠጣጥቅ ማስረጃ የእግዚአብሔር አገልጋይ መሆኑ መሰከረ። የተመረዘውን የተበከለውን ምንቸት የፈወሰው ወደ ጌልጌል በመጣ ጊዜ ነበር። በምድር ላይ ራብ ነበር። የነቢያትም ልጆች በፊቱ ተቀምጠው ነበር። ሎሌውንም ታላቁን ምንቸት ጣል፣ ለነቢያትም ልጆች ወጥ ስራ አለው። አንዱም ቅጠላቅጠል ያመጣ ዘንድ ወደ ሜዳ ወጣ። የምድረ በዳውንም ሐረግ አገኘ። ከዚያም የበረሃ ቅል ሰበሰበ። ልብሱንም ሞልቶ ተመለሰ። መትሮም በወጡ ከትፎ ማለት ነው፣ በወጡ ውስጥ የምንቸት ውስጥ ተጨመረው። ምን እንደሆነ ግን አላወቁም። ሰዎቹም ይበሉ ዘንድ ቀዱ። ወጡንም በቀመሱ ጊዜ የእግዚአብሔር ሰው ሆይ በምንቸቱ ውስጥ ሞት አለ ብሎ ጮሁ። ይበሉትን ዘንድ አልቻሉም። እርሱም ዱቄት አምጡልኝ አለ። በምንቸትም ውስጥ ጥሎ ይበሉ ዘንድ ለሕዝቡ ቅዱስ ቅዱ አላቸው። በምንቸቱም ውስጥ ክፉ ነገር አልተገኘም። ሌላ አሁን ደግሞ ሶስተኛውን ታምር ሰራ ማለት ነው። ዮርዳኖስን ከፈለ በበርነቱ ያን የምንጭ ውሃ ጤናማ ውሃ እንዲደራረገ፣ አሁን ደግሞ መራራውን ምግብ የሚጣፍጥ አደረገ እና በምሳሌያዊ ታምራት ሰዎችን እያስተማረ ነው። ለእኛም ይሄ የአሁኑ ትምህርት ክርስቶስ የህይወት እንጀራ መሆኑን እንዲያጠን ውሃው ክርስቶስ የህይወት ውሃ መሆኑ ምንጭ መሆኑ እና ምሳሌያዊ የሆኑ ትምህርቶችን በማስተማር ላይ ይገኛል። ረሃቡ ላይ እንዳለ ሆኖ እንደገና ኤልሳ አንድ የባልሻ ሰው በመጣለት ቆታ መቶ ሰው መገበ። አንድ ሰውም ከበልሻ የበኩራትን እንጀራ 20 የገብስ እንጀራ ይህልም ይሸጥ ታቆማራ ይዞ ወደ እግዚአብሔር ሰው መጣ። ከእርሱም ጋር የነበሩት ቀርበው ነበር። ጸጥታውን ከመጣ በኋላ አገልጋዩን ይበሉ ዘንድ ለህዝቡ ስጣቸው አለ። እግዚአብሔር ተናግሯል። ይበሉ ዘንድ ለህዝቡ ስጣቸው፣ እንዲሁም በፊታቸው አኖረው፣ እንደ እግዚአብሔር ቃል በሉ፣ አተረፉም። ክርስቶስ በመልክተኛው አማካይነት የተራቡትን ለማጥገብ እንዴት አይነት ታላቅ ታምር ሰራ! ሁልጊዜ በዚህ አይነት ግልጽ ታምር ባይሆንም እግዚአብሔር በተደጋጋሚ የሰውን ዘርን ፍላጎት ሲያሟላ ኖሯል። መንፈሳዊ አይኖችን በበለጠ ይገልጥልን እግዚአብሔር የሰው ዘርን በምሕረቱ እንዴት እንደሚጠነቀቅለት በእርጉን ማየት እንችል ነበር። ጥቂቱን ሊያበዛ የሚችል የእግዚአብሔር ጸጋ ነው። እግዚአብሔርም እጅ በመቶልፎ ሊያበዛው ይችላል። ከማያልቀው ስጦታ በምድረ በዳ ላይ ማዕድ ሊያዘጋጁ ይችላል። በእጁ መንካት ብቻ ትንሹን ለብዙ እንዲበቃ ሊያደርግ ይችላል። በነቢያት እጆች የነበሩትን ዳቦዎች እሸት ያበረከተ እርሱ ነበር። ክርስቶስ በምድር ላይ የእርሱ ተከታዮች ከነቢዩ ጋር የነበሩ ሰዎች እንዳያሳዩትን መጠራጠር አሳይተዋል። የኤልሳ አሽከር ይህን እንዴት አድርጌ ለመቶ ሰው ሰጣለሁ አለ። ኢየሱስ ለህዝቡ የሚበሉ ምግብ ስጧቸው ሲላቸው ደቀ መዛሙርቱ ሂደን ለዚህ ሁሉ ሰው ምግብ ካልገዛን 5 እንጀራ ከ2 ዓሣ የሚበልጥ የለንም አሉት። ይህ በማንኛውም ዘመን ለሚኖሩ ለእግዚአብሔር ልጆች ትምህርት ነው። እግዚአብሔር አንድ ስራ እንዲደረግ የሚቻል ወይም የማይቻል መሆኑን ውጤቱ ምን እንደሚሆን መጠየቅ የታዘዙት ሰዎች ፋንታ አይደለም። በፊታቸው የቀረበላቸውን ሲሳይ የተፈለገውን ግዴታ የማያሟላ ሊመስል ይችላል። የእግዚአብሔር ሲጨመርበት ግን እንዲያውም ይተርፋል። በፊታቸው ማረው እንደ እግዚአብሔር ቃል በሉ አተረፉም። ዛሬ ይላል ትላለች መደምደሚያ በቤተ ክርስቲያኗ ዘንድ የጎደለው በልዩ ስጦታ የተገዙት የተዋጁት የእግዚአብሔር ስራ ወደፊት በበለጠ እንዲገሰግስ ማመን ነው። ገንዘብ አነሰን እያሉ መጨነቅ አይረባም። የሚታየው የሚበቃ ላይመስል ይችላል። በእግዚአብሔር ማመንና ተግቶ መስራት ተጨማሪ የገንዘብ ምንጭ ሊያስገኝ ይችላል። በምስጋና በጸሎት የተሰጠውን ጥቂት ስጦታ በነቢያት እጅ የቀረበውን ትንሽ ምግብ የተራቡትን ሁሉ በልተው እንዲያተርፉ ያደረገ አምላክ ያበረክተዋል ይላል። ይኸው ወገኖች፣ ትምህርቱ ዞሮ ዞሮ ወደ እኛ ይመጣል። በዘመናችን ገንዘብ አነሰ፣ ጉልበት አነሰ ብሎ እጅን አጣምሮ ከመቀመጥ ባለው ተሰልፎ እግዚአብሔር ያለውን እንዲያበረክት የሌለውን እንዲሞላ እየጸለዩ ባሉት መሰረት ነው። ብዙ ምሳሌያዊ ትምህርቶች ተምረናል። በዚህ ውስጥ አንደኛ የበረከት ምንጭ እግዚአብሔር መሆኑን፣ ሁለተኛ ያ የበረከት ምንጭ የሚመጣው በሰዎች አማካይነት ነው፣ ሶስተኛ ያን የበረከት ምንጭ በሰዎች አማካይነት የመጣውን በእምነት መቀበል ነው እና እኛም ዛሬ አሁን ኤልሳ ያደረጋቸው የተለያዩ ነገሮች በእግዚአብሔር የእግዚአብሔር መሳሪያ አድርጎ ሰዎችን ለመጥቀም አድርጎታል። እኛስ ምን እናደርጋለን? መስጠትና መቀበል እናውቃለን? በእግዚአብሔር እናምናለን ወይ? ከተሰጠን ሁሉ የእግዚአብሔር መሆኑን እናምናለን? ያንስ ለሰዎች ለማካፈል አካላዊም ሆነ መንፈሳዊ ነገሮች ለሰዎች ለማካፈል ፈቃደኞች ነው? እምነታችን ምን ያህል ነው? እነዚህና እነዚህን የመሳሰሉ ትምህርቶች አሁን ከተነበበው እና ከተነጋገርንበት መቅሰም እንችላለን። ብቻ የሚያስፈልገን መንፈስ ቅዱስ እንዲሞላብን፣ ልባችን ክፍት ማድረግ፣ አይምሯችን ክፍት ማድረግ፣ የእግዚአብሔርን ማንነት ታላቅነት መገንዘብ፣ እኛ በአቅማችን ወስነን እግዚአብሔርን በእኛ አቅም እንዳንወስነው። እግዚአብሔር ቅድም እህቴ እንደዘመረችው የማያልቅበት እንደ ሰው ያልሆነ ታላቅ አምላክ እንዳለን እንገንዘብ። ይህን የምናደርግ እግዚአብሔር ይርዳን። አሁን ከተነጋገርንበት ሁልጊዜ እንደማደርገው እንዲያው ይህን እላለሁ ወይም ደግሞ ይሄ ተሰማኝ እኔም እንዲህ ሆኖልኛል የሚል ሰው ካለ ጊዜውን ለእናንተ ሰጣለሁ። አለዚያ ግን ጨርሻለሁ፣ በጸሎት ዘጋል እና መናገር ይፈልግ ሰዋል ይናገር። የለም፣ መልካም እንጸልይ። በሰማይ ያለህ አባታችን እናመሰግንሃለን። በየቀኑ የአንተን ቸርነት፣ የአንተን ለጋትነት፣ የአንተን ታላቅነት የሚያሳዩ ትምህርቶችን ለመማር እድል ስለምትሰጠው ነገር ግን ትምህርቱን ሰምተን አሰምተን እንዲህ ሆነ እኮ ብለን እንደ ታሪክ ቆጥሮ እንዳናል በእኛ በህይወታችን እናወረ መስጠትና መቀበልን እንድናው እምነታችን አበርታለን። የምናደርገው ነገር ሁሉ ለአንተ ክብር እንዲሆን ለራሳችን ስም ለራሳችን መሞገሻ እንዳናደርገው አንተ እርዳን። ትህትናን በልቦናችን አሳድርልን። ጌታ ሆይ የአንተን ምሕረት የአንተን ማንነት በበለጠ እንድንረዳ እርዳን። እኛም ደግሞ በሰጠህን መክሊቶች በሰጠህን ችሎታ ሌሎችን እንድንባርክ አንተ በእኛ በኩል እንድትባርካቸው እንለምናለን። የቀረውን ብሮ ፕሮግራም ባርክልን። የሰማነውንም ከስራ ላይ እንድናውል እርዳን። ስለ ልጅ ስለ ክርስቶስን ብለ አሜን አሜን። እህቴ ጨርሻለሁ። አቤት።
እንደው ቶሎ ወደ ስመጣ ጥያቄ ልጠይቅ ነበረ። ለሰበከው
የሚናገር ሰው አለ ወይስ ጣልቃ ገብቶ ነው?
እየተናገረች ነው። አክስ ባንቺ አምላክ ጥያቄ አለኝ።
እሺ፣ ባንቺ አምላክ አልሰማሁሽም። በደምብ ተናገር።
እነዚህን ህፃናት ኤልሳ ጅብ እንዲበላቸው ወይም ድብ እንዲበላቸው ያደረገው ተናዶ ነው አይደለ? በህፃናት ልክ ነው። የእግዚአብሔር ሰው ነው ግን በህፃናት ህፃናቶች ናቸው። አንተ መላጣ ምናምን ብሎ የሰደቡ
እንግዲህ መግል ይቅርታ፣ ጨርሽ ጥያቄሽን ጨረሽ?
ተበሳጭቶ አይደለም ይሄ ሁሉ የሆነው? የእግዚአብሔር ሰው ሆኖ እንዴት እንደዚህ በህፃናት ላይ?
ጥሩ ጥያቄ ነው። መልስ ለመስጠት የሚሞክር ሰው አለ? እኔ ከመናገር በፊት ለምንድን ነው ህፃናት ያስበላቸው ነው? ለምን ረገማቸው?
ልጆች ናቸው የሚለው እና
ስለዚህ ልጆች ናቸው።
ጋሽ እንግዳውዬ
አብመት፣
እኔ እንግዲህ ከትምህርቱ የተሰማኝን ሀሳብ ለዚህ ጥያቄ መልስ ለመስጠት ልሞክር።
እሺ።
ትምህርቱን ስንማር እንዳስተዋልኩት ማለት ነው የእግዚአብሔርን ስራ ሊያቆም፣ የእግዚአብሔርን ስራ ሊያግድ፣ የእግዚአብሔርን ስራ ሊያበላሽ በተነሳ ነገር ላይ በትዕግስት ስናልፍ ስራችን ፍጻሜው መልካም አይሆንም እና አሁን እነዚህ ልጆች ይህንን የእግዚአብሔር ነቢይ እያቃለሉ ስድባቸው ከሰውኛ አልፎ ነቢይነቱን የሚነካ አገልጋይነቱን የሚነካ እግዚአብሔር ትልቅ መሆኑን ዝቅ የሚያደርግ አይነት ስለነበረ ማድረግ የነበረበት እንግዲህ ለእግዚአብሔር ይሄንን ነገር በማሳወቅ እሱ ደግሞ የተሰማውን ስሜት አንደበቱ በሚወጣው ቃላት እንዲናገርና እግዚአብሔር ከዛ ቃል ጋር ደግሞ ተባብሮ እነሱ ኤልያስ የእግዚአብሔር ሰው እንደሆነ እንዲያውቁ ከነሱ ውጪ ያሉ ሰዎች እግዚአብሔርን መፍራትና ማክበር እንዲሆንላቸው ድብ ከጫካ ወጥቶ እንዲበላቸው ሆነ። ስለዚህ ይሄ አሁን ለህፃናት የመጨከን አይነት አይመስለኝም። በእርግጥ ማንቺ አምላኬ ሳይገባት ቀርቶ አይደለም እንድንነጋገርበት ፈልጋ ነው። ግን የጭካኔ ጉዳይ ሳይሆን የእግዚአብሔር ነገር ቅድሚያ እንዲሰጠው፣ የእግዚአብሔር ነገር በሰዎች ዘንድ ወደ ታች ዝቅ እንዳይል ሪማይንድ እንዳይደረግ ለማድረግ ያደረገው ነገር ነው እዚህ ቦታ ላይ እኔ ያስተዋልኩትና ስለዛች ስለጠንቋ ሴትዮ ስንናገር እነዚህ ሰዎች እግዚአብሔር ሰዎች ናቸው እያለች አላሰራቸው ስትል እንዴት እንደገሰጿት መጽሐፍ ቅዱስን ስናጠና እናያለንና ከዚህ ምሳሌ ጋር ይመሳሰላል። ይሄ ነው የተረዳሁት። እግዚአብሔር ይባርካችሁ።
እግዚአብሔር ይባርክሽ። ያነበብነው ልክ እንደሱ ነው የሚለው መቀጣጫ ነው እንግዲህ መለበሚያ ማርትን ሳይ መለበሚያ ማርት አድርገኝ ይባላል እና አንስቱ የሰላም ነቢይ ይላል ብያለሁ ቅድም። መካከል ላይ ያደረገው መጀመሪያ ያደረገው ግን የሰላም ነቢይ አያስመስለውም። ግን ምክንያቱ አሁን እንዳልሹ ስራው እንዳያደናቀፉ እንቅፋት የሚሆነውን ሰይጣን ያመጣል እና የሰይጣንን እንቅፋት ሲያስወግድ ነው ነው እኔ የምለው። አንቺ ያልሹ እየደገሙ ነው። ተባረኪ። በአንቺ አምላክ ምንሳያለሽ አንቺ
እኔ በእውነቱ ሲሆን ህፃንም ሆነ ዲሲፕሊን ሊኖረው ይገባል። ስነ ስርዓት ሊኖራቸው ይገባል። ትልቆችን ማክበር ህፃናት ትልቆችን እኔ በጣም ነው የሚገርመኝ። እንኳን አሁን በፊት ወጣቶች ሽማግሌዎችን ያከብራሉ ወጣቶች እና አሁን ግን ህፃናትም እንኳን ከቤት ከቸርችም ሲረብሽ ነው የሚታየው። ስነ ስርዓት ያለ እግዚአብሔር ስነ ስርዓት ያለው ነው። በእውነት የእግዚአብሔርን ማክበር ነው ማለት ነው። ትልቅን ማክበር እግዚአብሔርን ማክበር ማለት ነው። እድሜ የሰጠውን ሰው ማክበር፣ ትንሽ ትልቅን ማክበር ይገባዋል። እና የሌላቸው ስነ ስርዓት የሌላቸው ስለሆነ ነው መንገድ ላይ የማያውቁትን ሰው እንደዚህ የሚናገሩ። እና በእውነቱ ሲሆን ልጆቻችንን በስነ ስርዓት እንድናሳድግ እግዚአብሔር ይርዳን። ይሄ ለእኔ እንደዚህ ነው የሚሰማኝ። እግዚአብሔር
ይስጥልኝ። አሁን እንደሱ ነው ትምህርቱ የሚያስተምረው። ወላጆች እንዲያውም ወላጆች ብቻ ሳይሆን ትልቆች በወላጅነት ደረጃ ሳይሆን አስተማሮች፣ ሌሎችም የጎረቤት ሰዎች ልጆችን ኮትኩቶ በስነ ስርዓት የማሳደግ የማስተማር ኃላፊነት እንዳለ ነው። ሁለታችሁም ያላችሁት በጣም ጥሩ ትምህርት አዘል ነው። እግዜር ይስጣችሁ። እንግዲህ ወደ መደምደሚያው እንዳድርስና በጨበሎታ ብዬ ልጨርስ። በሰማይ ያለ አባታችን እናመሰግናለን። በህይወታችን ብዙ ምሳሌዎች ስለምትሰጠ ታጋቾች እንድንሆን የእግዚአብሔርን ስራ እንዳናሰናክል የእግዚአብሔርን ስራ ለማካሄድ መሳቢያ እንድንሆን ብዙ ምሳሌዎችና አርአያዎች ተሰጥተውናል። ስለዚህ ከምሳሌዎቹ ተመርተን ባለን አቅም መንግስትን ለማስፋፋት ተሰልፈን በመንፈስ ቅዱስ እየተረዳን የስራ ተካፋዮች እንድንሆን ይርዳን ጌታ ሆይ። ይህም እኛንም ሌሎችንም ወደ መንግስተ ሰማያት ለማግባት የሚያስችለውን መንፈስን አንተ ልከህ የአንተ የስራ ባልደረቦች አድርገን ይህን መብት ስለምትሰጠን እናመሰግናለን። የቀረውን ፕሮግራም ባርክልን። ስለ ልጅ ስለ ኢየሱስ ክርስቶስ ስለ አሜን ጨርሻለሁ። ወገኖች እግዚአብሔር ይባርካችሁ። ተባረኪ ዘመና የተረከበኝ።
አሜን አሜን። አንተንም እግዚአብሔር ይባርክ። በየጊዜው በጎድለው ሁሉ እየገባን ስለምታገለግለን ጌታ ጸጋውን ያብዛል። አገልግሎትን እውቀትህን ያስጣ። ለነበረን ጊዜ እግዚአብሔር የተመሰገነ ይሁን። ጌታ ደግሞ ባስተማረን መኖር እንድንችል ሁላችንንም ይርዳን። እሺ፣ እዚህ ቀጥለን መዝሙር ጊዜ ነው። ፈንታነሽ ገብተሻል? ለችም ፈቃደኛ የሚዘምር
እኔ ሊዘምር።
እሺ፣ ይዘምሩልን እናታችን። ተባረው።
እግዚአብሔርን አመሰግነዋለሁ ለመጣልን ቃል። እግዚአብሔር ስሙ ይባረክ። የዘመረችልኝም ልጅ ከስብከቱ በፊት ልቤን በእውነት ደስ አሰኝተዋል። እግዚአብሔር ይመስገን። በተሻለኝ ጊዜ ምሕረቱን እግዚአብሔር ሊኮልኝ፣ በተመለሰኝ ጊዜ እግዚአብሔር ደግሞ ሲመራኝ፣ መንፈስ ቅዱስ ሲመራኝ መዘመር ይፈልጋለሁ፣ ማመሰገን ይፈልጋለሁ። እግዚአብሔር ያደረገልኝ መልካም ነው። ለዚህ ያበቃኝ መልካም ነው ብላት ሰዓቷን ደቂቃዋን ሁሉ እግዚአብሔር ከኔ ጋር ስለሆነ እግዚአብሔርን አመሰግነዋለሁ። አገልጋዩን እንግዳን እግዚአብሔር ይባርኮ። ሁልጊዜም በእውነት ይገርመኛል የተዘጋጀ ልብ ሰጥቶ ሁልጊዜም አገልጋይ እንዲሆን እግዚአብሔር ስለሚጠቀምለት ሕይወቱን ለእግዚአብሔር የሰጠ ስለባረከለት የሰማችሁትም ጥያቄ መለሳችሁትም የዘመራችሁትም ሁላችሁም ተባረኩ። እግዚአብሔር መንፈስ ሲጠራኝ ነው ሰነስቼ ይህን ዘምር ስለኝ ዘምራለሁ። የምታውቁት መዝሙር ነው። ለእግዚአብሔር ክብር ይዘምራለሁ። እግዚአብሔር ይባርካችሁ፣ አይለየን፣ ይባርካችሁ፣ አበርቱ። እሺ፣ ስሙ ኢየሱስ ሲጠራቸው ነው የሚለው መዝሙር። ስሙ ኢየሱስ ሲጠራቸው ማን ሊዛ ሲላችሁ መከሩ ደረሰላችሁ ማን ከነው ናዶውን ኢየሱስ በጮኸት ይጠራል ዋጋችሁን ይሰጣል ማን በደስታ ይመልሳል ጌታ ሆይ እኔን ላክስል ባህሩን ባትሻገሩ አይዛብም ብርቋችሁ ካላችሁ በቱ ሆናችሁ ከዚህ ሳትርቁ የመላእክትን ኃይል ባሰሩ እንደ ጳውሎስ ባሰብኩ የኢየሱስን ፍቅር አውሩ ኢየሱስ ሞተልኝ በሉ ጠባቆቹም ባትሆኑ ባትሆን ግን ሆናችሁ አሳዩ የሰማይ መንገድ ሁሉም በዚያ እንዲሄድ በጸሎትም ደግፏቸው ወደ ሰማይ ሚሯቸው እንደ ታመነው ሃሮን ደግፉ ሰባኮቹን ነፍስ ሁሉ ሲጠብቃችሁ ኢየሱስም ሲጠራችሁ በስንፍና ሁላችንም አንባል ስራ የለም በደስታ ስራውን ስሩ አቤት እነሆኝ በሉ ለእርሶ ስራ ስትጠሩ እነሆኝ ላኩኝ በሉ። እግዚአብሔር በሰጠን መክሊት ሁላችንም እንድናገለግል እግዚአብሔር ይርዳን። እግዚአብሔር ይባርካችሁ። እግዚአብሔር ዝግጁ ልብ ስለሰጣችሁ እንግዳውንም እግዚአብሔር ሁልጊዜ ስለሚጠቀመው ዛብነሽንም ደግሞ በጣም 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 አርኬ አመሰግነዋለሁ። ይህቴንም ደግሞ በእውነት ጥያቄ በመጠየቅ ሌላ ትምህርት ጨምረን እንድንጠግብ እንድናውቅለት ጨምረን እንድናስተውል በአንቺ አምላክ ደግሞ ጥያቄ በመጠየቁ ብዙ ትምህርት ደግሞ ጨምረናል። እግዚአብሔር ስሙ ይባረክ፣ ይባርካችሁ፣ ይጠቀማችሁ። ዘመራችሁት፣ ያስተማራችሁት፣ የሰበካችሁት ሁላችሁንም እግዚአብሔር ይባርክ ይላለሁ። ተባረኩ።
ጨርሻለሁ። እግዚአብሔር ይባርካችሁ። እሺ፣ እሺ። እግዚአብሔር ይባርክዎት፣ እርስዎንም ጸጋውን ያብዛለት። እግዚአብሔር አምላክ የተመሰገነ ይሁን። ለዚህ ግሩም ዝማሬ ስለነበረን ጊዜ እግዚአብሔርን እጅግ አድርገን እናመሰግነዋለን። ያገለግላችሁትን ሁሉ ጌታ ይባርካችሁ። ፕሮግራማችን እዚህ ላይ እየጨረስን ነው። ዛሬ የተቀደው ቁጥር የሚሆነው 7493 ነው። አሁን ወደ ጸሎት ነው የምንሄደው። ብዙ የጸሎት አደራዎች የተሰጡን አሉ የምንጸልይላቸው ታመሙ ወገኖቻችንን በተለየ መንገድ ደግሞ ሊዲያ በጸሎት እናስባለን። እንደዚሁም በዚህ መስመር ብዙ የጸሎት አደራ አሟቸው የሰጡን አሉ። እናቶቻችን በጸሎታችን እናስባቸዋለን። ሀገራችን ኢትዮጵያ እንጸልያለን። በሀዘን ላይ ያለችውን እህታችንንም እናስባታለን። ሌሎችም እንደዚሁ በሀዘን ላይ ያሉ አሉ። ለእነሱም እንጸልያለን። ለልጆቻችን እንጸልያለን። ለአገልጋዮች በአጠቃላይ እንደዚሁ። አሁን ወደ ጸሎት እንሄዳለን። ዛሬ በጸሎት የምታገለግለን እህታችን ሙስተፋይ
የዛብንሻው
ሁላችንም በጸሎት መንፈስ እንሆንና ወደ ጸሎት
አሪስ አለኝ። ዛሬ ደውሎ በሰሜን ማን ነው በደቡብ በኢትዮጵያ ብዙ አመት ታላቅ ኢቶቼ ሲሞት አላየውም። ሌላ ደግሞ ቀጥላለች ታላቅ አለችኝ ራሷን አታውቅም ብሎ አሁን ወይ ሞታም እንደሆነ አላውቅም ደውሎ አይ ልትናገር አትችልም ብሎ ደውሎ ድምጿን ልትሰሚ ነበር የደወለ ነው። ኔትወርክ ከልክሎን ነው እና ጸልዩዋት ጸልዩ እንግዲህ ለቤተሰቡም ለእሷም ብለዋል እና ጠዋት ጠዋት ነው አሉት። መልሼ ቢደውል ኔትወርኩ አይሰራም። እግዚአብሔር ድምጿንም እንዳያሰማ ክርስቲያን ናት። በጣም 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 የሚገርም ሁኔታ ነው። አገሯ ተራራማ ሀገር ነው። ሰው ለመሄድ መኪና የማይገባበት ሀገር ነው። እግዚአብሔር እንዲደርሰላት እና እንኳን ድምጿን ሰምቼ አንድ ላይ ጸልየን አንድ አመስግነን እንኳን ቢለኝ እግዚአብሔር ድምጿን እንዳያሰማልኝ ጸልዩልኝ፣ እሷንም እንዲፈውስ ጸልዩልኝ። በጣም አሁን ነው የሰማሁት። ሀገሩ ኔትወርክ አይሰራም። በዛ ምክንያት ነው የቆዩት እና ደግሞ ለገነት አማራም እንጸልይ እግዚአብሔር እንዳጽናና ስትመላለስ ስታስታምም ነበረች ይቷ ከመሞቷ በፊት። አሁንም ደግሞ ይቷ እናቷ ሞት ያው ሰምታችሁ ትላንት ስትናገሩ ሰምቻለሁ። እግዚአብሔር እንዳጽናና እንጸልይ። ተባረቱ።
እሺ እንጸልያለን። እግዚአብሔር ፈውሱን ይላክ።
ጸልያለን። ጌጤና ታላቅ ጊዜ ቃል ላይ ያለችውም ከሆነች እግዚአብሔር ድምጿን እንዳሰማኝ እንዲፈውስ። የብዙ ልጆች እናት ናት። ጌጤ ፎሻ ታላቅ ጊዜ ናት። ጸልዩልኝ። ወደ 15 ዓመት በላይ ነው ተለያየ ነው።
እሺ መስመሩ ለአንቺ ለቀልኝ ካንቺ ተባረክ።
እሺ ውድ እህቴ ዘመናይ እግዚአብሔር ይባርክሽ ስለ ትዕግስትሽ። እንደገና ደግሞ በዚህ ቦታ ተገኝተሽ አንቺን በጎደለበት እየገባሽ ታገለግያለሽ። እግዚአብሔር ይባርክሽ። ጋሽ እንግዳውንም እግዚአብሔር ይባርክህ ላለው ወደ ጸሎት እንሄድ። እኔ ትምህርቱን ስማር ወደ ልቤ ውስጥ የመጣው ውዳሴ መዝሙራችን ላይ ጌታ ሆይ ክርስቲያን ልሁን በልቤ ውስጥ፣ እንደ ይሁዳ እንዳልሆን በልቤ ውስጥ፣ ጌታ ሆይ ኢየሱስን ልምሰል በልቤ ውስጥ የሚለው መዝሙር እየተመላለሰብኝ ነበርና በእውነት በልባችን ውስጥ እግዚአብሔር ኢየሱስን የሚመስል ሕይወት ስናገለግል እሱ በአባቱ ምሪት እንዴት እንዳገለገለ እሱ በአባቱ ምሪት እንዴት እንደኖረ እያሰብን እንድናገለግል የኤልያስንም የኤልሳንም ታሪክ ስንማር ይሄ ነው ወደ ልቤ የመጣ። እግዚአብሔር ሆይ ዛሬ በዚህ የተገኘን ቅዱሳን ቅጂውን የምንሰማ ወገኖች በሙሉ በእውነት ይሄ በልቤ ውስጥ የመጣው ወደ ወገኖች ልብ ደርሶ ይሄን ህይወት እንድንላበስ እንድትረዳን የተፈጠርንለትን ዓላማ እንዳንረሳ እግዚአብሔርን ልናከብር እንደተፈጠርን ለእኛና ለሰብአዊ ዘር ጠቃሚዎች እንድንሆን እንደተፈጠርን ለምድሪቱና ለፍጥረቱ ሁሉ በረከት ልንሆን እንደተፈጠርን እንዳንረሳ በኢየሱስ ክርስቶስም እርዳን። አባትና አምላክ አንተ ደግሞ እዚህ ደረጃ ላይ እስከነደርስ ድረስ ወደ ክርስቶስ ፍጹም ሙላት እስከነደርስ ድረስ ደግሞ እየጠበከን እየተንከባከብከን እየመገብከን እየመረሃን ይቅር ይያልከን ስላለ በኢየሱስ ክርስቶስም እናመሰግናለን። አባትና አምላክ እኔና ወገኖቼ በእምነት በፊት ስንቀርብ በደላችን ኃጢአታችን አመጻና መተላለፋችን እያወቀን የሰራነውን ሳናውቅ ደግሞ በስተት ያደረግነውን አውቀን ደግሞ በድፍረት ምን አለበት ብለን ያደረግነውን ሁሉ ይዘን በፊትህ እንቀርባለን። በኢየሱስ ክርስቶስም ይቅር እንድትለን እንለምናለን። እግዚአብሔር ይሰማህ አባት፣ አንተ መልካም አባት ነህ። እንኳን ለምነውህ እንኳን ጠይቀውህ ሳይጠይቁህ የሚያስፈልገውን የምታውቅና የምታደርግ አባት ነህና በኢየሱስ ክርስቶስም በእያንዳንዳችን ጓዳ በእያንዳንዳችን ልብ በእያንዳንዳችን ቤት በእያንዳንዳችን አምሮ ጥያቄ የሆነውን ሁሉ ነገር አንተ ታውቀዋለህ። አንተ ሳታውቀው ደግሞ ወደኛ የመጣ መልካምም ክፉም ነገር የለምና በኢየሱስ ክርስቶስም ስለ መልካሙ ያመሰገነ ክፉ ሆኖ ስላስጨነቀን ነገር ደግሞ በጸሎት በመልጃ በፊትህ እንቀርባለን። እግዚአብሔር አባትና አምላካችን እንግዲህ ምድር ሁሉ ታማለች፣ ራስ ሁሉ ለህመም ልብ ሁሉ ለድካም ነው ተብሎ በቃልህ እንደተጻፈ ያልታመመ ፍጥረት የለም። ግን ፈዋሹ እግዚአብሔር እየደረስክልን ብዙ ህሙማን ተፈውሰን አመስግነናል። ብዙ ችግረኞች ተባርከን አመስግነናል። ብዙ ሀዘንተኞች ተጽናንተን አመስግነናል። ብዙ እስረኞች ተፈተው አመስግነውሃል። እግዚአብሔር የሰማይ አባት ብዙ እግዚአብሔር የለሽ የሆኑ ካህዲዎች አመጸኞች እንደኔ እንደምታቀኝ የነበሩ ሁሉ ወደ አንተ ተመልሰን ሁላችን አመስግነናል። ክብር ላንተ ይሁን። አሁንም ይሄ ስራ እንዲቀጥልልን ምስጋና እንድናበዛ ጸሎታችን እንዲሰማ በኢየሱስ ክርስቶስም እንማጸናለን። አባትና አምላክ ዛሬ በፊትህ የቀረበው አዲስ የጸሎት አደራ የትያበበች እህት ጌታ ሆይ በምን ሁኔታ ላይ እንዳለች በህይወት ትኑር ትረፍ መገናኘት ይቻሉ ነገሮች እንዴት ይሆኑ የምታውቅ አንተ ነህና እንደለመኑ ድምጿን እንዲሰሙ እንዲነጋገሩ መልካም የሆነ የእግዚአብሔር ነገር እንዲነግሯትና ከዛ በኋላ ያንተ ፈቃድ ይፈጸም ብለዋል እንድታደርግላቸው እንለምናለን። አባትና አምላክ እንዲሁም ስለ አባታችን አቶ ግርማ ስለ ወንድማችን ስለ እህታችን ስለ መለመዱ ለልጇ እግዚአብሔር የሰማይ አባት እንዲሁም በዚህ የጸሎት አደራ ሁሌ የሚሰጡ ህፃናት መስማት መናገር ወላጆቻቸውን አውቀው ፍላጎታቸው መግለጽ ያልቻሉ ህፃናት እንዲሁም በዚህ በሻሎም ቴሌኮንፈረንስ እናቶች አባቶች እህቶች ወንድሞች ልጆች በህመም የሚሰቃዩ ሁሉ ባንተ ዘንድ በጅህ መዳፍ ተቀርጸው ይታወቃሉ። ጌታ ኢየሱስ እንድትፈውሳቸው እንለምናለን። ይህ ችግረኛ ጮኸ እግዚአብሔርም ሰማው ተብሎ በቃልህ እንደተጻፈ በምድር ላይ ላለው ችግር እንጮሃለን። የምትሰማ አባት ስላለህን እንጠይቃለን። የምትመልስ አምላክ ስላለህን እንነግርሃለን። ሰምተህ የምታደርግ የነገሩህን የማትረሳ የለመኑህን የማትነሳ ጌታ መሆንህን በማመን በእምነት በፊትህ እንቀርባለን። ጸሎት ልመናችን እንድትሰማ እንለምናለን። ከሁሉ በላይ አባትና አምላክ በእውነት አማኝና ታማኝ እንድታደርገን ለበራልን ብርሃን ለሰማነው ወንጌል ታማኞች ሆነን ለሌሎችም ታማኝነታችንን በማሳየት ወደ እምነት ወደ ጌታ እንዲመጡ በማድረግ ዘመናችንን ሁሉ በዚህ ህይወት እንድናልፍ እንድትረዳ እንለምናለን። ወደ አገር ቤት የሄዱትን አባታችንን ጌታ ሆይ እንድታስባቸው አቶ በቀለን በሰላም በደስታ ሄደው በሰላም በደስታ እንዲመለሱ ሌሎችን በስም ያልተጠቀሱ የሄዱ እንደገና ደግሞ የተመለሱ በመስጋና ያሉ አሉ። ይሄን ሁሉ ስላደረክ እናመሰግናለን። እህታችንን በሐዘን የተጎዳችውን እናቷን ያጣችውን በኢየሱስ ክርስቶስ ስም እንድታጽናናት እሷንና መላ ቤተሰቧን እንድታጽናና በኢየሱስ ክርስቶስ ስም እንለምናሃለን። እርጉዞች በሰላም እንዲገላገሉ ህመምተኞች ብዙ አሉ ጌታ ሆይ የምንጸልይባቸው። አንድም እህታችን ልጇ ከዚህ ሀገር ጠፍታባት ከተማውን ሁሉ እያሰሰች እያለቀሰች ያለች ልጄን የትላገኛት ሞታ እንኳ ቢሆን አስከሬኗን አግኝቼ ልቅበር ብላ የምታለቅስ አንድ እህት የጸሎት አደራ ተሰጥቶኛል። እሷንም እንድታስባት ጌታ ሆይ ፈቃድ ቢሆን በህይወት እንድታገኛት በጤንነት እንድታገኛት ጌታ ሆይ፣ ያም ካልሆነ ደግሞ ህይወቱ አልፎ ከሆነ እንደለመነችው አስከሬኗን አግኝተ እንድትቀብር ፈቃድ የሆነው እንድትፈጽምላት እንለምናሃለን። የአእምሮ ህመምተኞች ቤታቸው የተጎሳቆለ ትዳራቸው የተጎሳቆለ የሚያሳዝኑ ብዙ ወገኖች አሉ ጌታ ሆይ፣ እነሱንም እንድታስብ በኢየሱስ ስም እንለምናሃለን። ስለ ዘመሙ ጎጆዎች፣ ስለ ፈረሱ ትዳሮች እንድትነሳ ጌታ ሆይ፣ በቤት ተማምለው ቢያጣ ቢደኸይ ቢታመም ብታጣ ብትደኸይ ብትታመም ብትጎሳቆል አልክድም አልከዳትም አልከዳውም ተባብለው የተጋቡ ዛሬ ቤታቸው እየፈረሰ ልጆቻቸው እየተበተኑ እያለቀስናለን ጌታ ሆይ እንድትደርስ እንለምንሃለን። ምህረት ለወላጆች፣ ምህረት ለህፃናት፣ ምህረት ለማህበረሰባችን፣ ምህረት ለጋብቻ ትስስሮች እንድታደርግ እንለምንሃለን። አባቶ የዘመሙ ጎጆዎች ገና በጭቅጭቅ በንትርክ ያሉ የምናውቃቸው ችግራቸውን ሰምተን ጸልዩ ብለው የጸሎት አደራ የሰጡን ብዙ አሉ። የዘመሙ ጎጆዎችን ቀና አድርገህ አንተ ምሰሶ ሆነህ እንድታቆም እንለምንሃለን። ልጆቻችንን እንድታስብ፣ የጠፉብንን እንድታገኝ ፈልገህ የኮበለሉትን እንድትመልስ ጌታዬና አምላኬ፣ ያ የልጅነታቸው አምላክ ያ የልጅነታቸው ቃል ትዝ እያላቸው እንዲመለሱ እንድታደርግ እንለምንሃለን። እንዲሁም አባቴና አምላኬ በቤትህ እድሜያቸው ለትዳር የደረሰ አብረው ያደጉ እርስ በርስ ተጠያይቀው ተፈላልገው መጋባት ሲገባቸው ከቤት ውጪ ፍለጋ የሚሮጡ ብዙ አሉ። እባክህ የልጆቻችን ቤት በቤትህ እንዲሰራ ልጆቻቸውም ዘራቸውም የጋብቻ ትስስራቸውም ሁሉ በመንግስትህ የምንገኝ እንድንሆን እርዳን። አባት በመጨረሻ ዘመን መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ ያልክ ጌታ ያንን ኃይልህን የኋለኛውን ዝናብ መንፈስ ቅዱስህን አወርድልን። ስራ ከምድር እንዲያልቅ ተግተን እንድንሰራ በክንፍ እንድንበር እንዲረዳን አድርገን ስራህም ከምድር ሲያልቅ እኛም እናርፋለን ከዚህ ዓለም መከራ አንተም ትመጣለህ ደሜ እያልክ ለዘላለም በዛ በሰማያዊ መቅደስ አትጮህም። ስለዚህ መተህ እንድታሳርፈን አንተም እንድታርፍ እኛም እንድናርፍ በኢየሱስ ክርስቶስ ስም እርዳን። እግዚአብሔር የሰማይ አባት ጸሎት ልመናችን ስለሰማ አብረህን ስለነበርክ ተመስገን። በፊት ያላቀረብኩትን ጸሎት ጌታ ሆይ ከምንለምነው ከምንጠይቀው እጅግ አብልጠ በምታደርገው አምላክ ፊት ተንበርክከናል። ያልጠየቅንህን ሁሉ ጸሎት እንድትመልስልን እንለምናሃለን። ጸሎት ልመናችን ስለሰማ አብረህን ስለነበርክ ተመስገን። የሻሎምን ቴሌኮንፈረንስ ልዩ ልዩ ደግሞ ኮንፈረንሶችን ትንንሽ ቡድኖችን ሁሉ ጌታ ሆይ እየባረክ እየደገፍክ ኔትወርኩን እየተቆጣጠርክ ስላለህ ተመስገን። ሁሉ ለክብርህ ይሁን። አገልግሎታችን አንተን የሚያከብር እኛና ሰብአዊ ዘርን የሚጠቅም ምድሪቱንና ፍጥረትህን የሚባርክ እንዲሆን እርዳን። ሁሉ ለክብርህ ይሁን። አንተ ስትመጣ በመንግስትህ አስበን። ውድና አፍቃሪ በሆነው ልጅህ በቀራኒው መስቀል ላይ እርቃኑን በተንጠለጠለው በውዱ ልጅህ በጌታ በኢየሱስ ክርስቶስ ስም አሜን
አሜን። እግዚአብሔር ይባርክሽ፣ ጌታ ጸጋውን ያብዛልሽ። እግዚአብሔር አምላክ ጸሎትሽን ይስማ። ስለነበረን የጸሎት ጊዜ እግዚአብሔር አምላክን እናመሰግነዋለን። ጌታ ደግሞ ሁሌም በምስጋና እንድንቀርብ ስለሚረዳን ለዛ እግዚአብሔርን እያመሰግን ቀናችን ደግሞ በሰላም አውሎ
ማታው ፕሮግራም ለመገናኘት ያብቃን። እኛ ጋር ሆናችሁ ጌታን ስታመልኩ የቆያችሁትን ሁሉ እግዚአብሔር ይባርካችሁ። ላለሁ ደህና ዋልልኝ።